ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በቅድሚያ ዜናውን በድጋሚ እናሰማለን። ከዚያም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ድርጅት ሐተታ አሰምተን በመጨረሻም በገነነ መኩሪያ የተደረሰውን ኢሕአፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 8ን አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው።
ረቡዕ ጥር 11 ቀን በመላ ኢትዮጵያ በሚገኙ የክርስትና እምነት ተከታዮች ዘንድ የጥምቀት በዓል በደመቀ ሁኔታ የተከበረ ሲሆን የአዲስ አበባ በዓል አከባበር በወያኔ የደህንነት ኃይሎች ተጥለቅልቆ እንደነበር ከስፍራው የመጣው ዘገባ ይገልጻል። ቁጥራቸው ከፍተኛ የሆነ የሲቪል ልብስ የለበሱ የወያኔ የደህንነት ተቀጣሪዎች አስተናባሪ የሚል ባጅ በደረታቸው ላይ ለጥፈው ታቦቱን አጅቦ ወደ መንበሩ ለማስገባት ከሚንቀሳቀሰው ህዝበ ክርስቲያን ጋር በመቀላቀል ሲያስፈራሩ የነበሩ መሆናቸውን ለማወቅ ተችሏል። በአዲስ አበባና በአካባቢው ባሉ አንዳንድ ቦታዎች ተቃውሞ የሚያነሱ ወጣቶች የተደበደቡና ተይዘው የታሰሩ መሆናቸው የታወቀ ሲሆን በተለያዩ ከተሞችም የጥምቀትን በዓል አስታኮ በወያኔ አገዛዝ ላይ ተቃውሞ ሲሰማ መዋሉ ተነግሯል። ካሪታስ ኢንተርናሽናል የተባለው የካቶሊክ እርዳታ ድርጅት ዋና ጸሐፊ ሚስተር ማይክል ሮይ ከቫቲካን ሬዲዮ ጋር ባደረጉት ቃለ ምልልስ በኢትዮጵያ ለገባው ድርቅና ረሃብ አስፈላጊው እርዳታ ካልተደረገ በዚህ ዓመት መጨረሻ ላይ ከፍተኛ የሆነ እልቂት ሊከተል እንደሚችል አሳስበዋል። የተባበሩት መንግስታት ድርጅት በአንዳንድ አካባቢዎች ያለው ምርት ከ90% በላይ መቀነሱና በዚህም የተነሳ 10.5 ሚሊዮን ህዝብ በድርቁም እንደተጠቃ እንዲሁም $50 ሚሊዮን እርዳታ የሚያስፈልግ መሆኑን በማስታወስ ሚስተር ሮይ የችግሩን አስከፊነት ገልጸዋል። አያይዘውም ካሁን ጀምሮ በእርዳታው ላይ መረባረብ ካልተቻለ ከ30 ዓመታት በፊት ተፈጥሮ የነበረው አይነት የእልቂት ሁኔታ ሊደገም እንደሚችል አስጠንቅቀዋል። በተያያዘ ዜና ሞጆ አካባቢ ጨለማን ተገን በማድረግ በተራቡ ዜጎች ስም ለእርዳታ የመጣ ስንዴ በበርካታ ጋሪዎች ተጭኖ ለጥቁር ገበያ ሲወጣ የተደረሰበት መሆኑን ከስፍራው ካገኘነው መረጃ ለማወቅ ችለናል። በመቂ ከተማና በሞጆ ከተማ መካከል በሚገኝ የህብረት ስራ ማህበር መጋዘን ውስጥ ተከማችቶ የነበረ ከእርዳታ የተገኘ ስንዴ ጥር 10 ቀን ከምሽት 3 ሰዓት ገደማ 15 በሚሆኑ በበቅሎ የሚጎተቱ ጋሪዎች ተጭኖ ወደ ጥቁር ገበያ ለሽያጭ ሲወጣ የተመለከቱ የአይን እማኞች 2000 ኩንታል ሊጠጋ እንደሚችል የገለጹ ሲሆን ጉዳዩን ለአካባቢው ባለስልጣኖች ቢያቀርቡም እርምጃ አለመወሰዱን አስታውቀዋል። የወያኔ ጉዳይ አስፈጻሚና ተለጣፊ የሆነው የአፋር ዲሞክራሲያዊ ፓርቲ አመራር አባላት በሰመራ ከተማ ለሶስት ቀናት ሲያካሂዱት በነበረው ስብሰባ ላይ መግባባት ሳይቻል ቀርቶ ስብሰባው መበተኑ ታውቋል። የስብሰባው ዋና ርዕስ በመልካም አስተዳደር ዙሪያ ለመወያየት ቢሆንም በመካከላቸው ከፍተኛ የሆነ መወነጃጀል ስለተከሰተ ስብሰባው በታቀደለት ጊዜ ሳበቃ በድንገት የተበተነ መሆኑን ከስፍራው የተገኘው ዜና ያስረዳል። በስብሰባው ወቅት ስራችሁን አልሰራችሁም፣ በህገወጥ መንገድ ላይ ተሰማርታችሁ የግል ጥቅም አጋብሳችኋል፣ ሙዚቃ በመስማትና ጫት በመቃም ጊዜያችሁን ከማሳለፍ ውጪ ለአፋር ነዋሪ ያደረጋችሁት አንዳችም ነገር የለም በማለት ባለስልጣኖቹ በበታች አመራር አባላት ላይ ስድብ አዘል ውንጀላ ያወረዱባቸው ሲሆን ሌሎቹ ከፍተኛ የሆነ ተቃውሞ በማስነሳት ስብሰባው ተበጥብጦ እንዲቋረጥ የተደረገ መሆኑን ከስፍራው የተገኘው ዜና ይገልጻል። የኢቦላ በሽታ ጠፍቷል የሚል አዋጅ በተነገረ በሳምንት ጊዜ ውስጥ በምዕራብ አፍሪካ በሴራ ሊዮን አዲስ የኢቦላ በሽተኛ መገኘቱን የዓለም የጤና ድርጅት ሐሙስ ጥር 12 ቀን አስታወቀ። በኢቦላ በሽታ የታመመችውና ሕክምና ላይ የምትገኘው የ38 ዓመት ሴት ቀደም ብሎ ጥር 3 ቀን 2008 ዓ.ም በኢቦላ የሞተችውን የ22 ዓመት ወጣት ሴት ስታስታምም የነበረችና በኋላም ልጅቷ ስትሞት የሃይማኖት ግዳጇን ለመወጣት ገላዋን ያጠበቻት መሆኑ ተነግሯል። የበሽተኛዋ ህመም የታወቀው ረቡዕ ጥር 11 ቀን ሲሆን ወዲያውኑ ወደ ሆስፒታል ተወስዳ በመታከም ላይ መሆኗ ተነግሯል። የሴራሊዮን ባለስልጣኖች ወደፊትም ተመሳሳይ ህመምተኞች ሊገኙ የሚችሉ መሆናቸውን ገልጸው ህዝቡ በዚህ ምክንያት እንዳይደናገጥ ማሳሰቢያ ሰጥተዋል። አድማጮቻችን ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው።
የግብጽ የመከላከያ ሚኒስትር አሙስ ጥር 12 ቀን በሰጠው መግለጫ በሲና ባህረ ሰላጤ የአይሲስ ታጣቂዎች ባንድ መፈተሻ ቦታ ላይ በሰነዘሩት ጥቃት 5 የግብጽ ወታደሮች የተገደሉ መሆናቸውን ገልጸዋል። ወታደሮቹ የሞቱት ረቡዕ ጥር 11 ቀን ምሽት ላይ በአንድ መፈተሻ ጣቢያ ላይ የታጠቁ ሰዎች በተባባቂ ወታደሮች ላይ ጥቃት ሰንዝረው በተካሄደው የተኩስ ልውውጥ ሲሆን አጥቂዎቹ እየተፈለጉ መሆናቸውም ተገልጿል። አይሲስ የተባለው አሸባሪ ቡድን በዌብሳይት ባሰራጨው ዜና 3 የአይሲስ ወታደሮች አልአሪፍ በሚባለው ስፍራ በግብጽ ወታደሮች ላይ ጥቃት ፈጽሞ ጉዳት ማድረሳቸውን ገልጿል። የረቡዕ ግድያ የሙባረክን አገዛዝ ያወረደው ህዝባዊ እንቅስቃሴ 5ኛ ዓመቱን የሚከበርበት ጥቂት ቀናት ቀደም ብሎ የተካሄደ ሲሆን ሰሞኑን ተመሳሳይ ጥቃቶች ሰነዘራሉ በሚል የግብጽ የጸጥታ ኃይሎች በተጠንቀቅ ላይ ይገኛሉ። የጅቡቲ መንግስት ከቻይና ጋር ያለውን ግንኙነት የሚያጠናክር ስምምነት የተፈራረመ መሆኑ ተገለጸ። በትላንትናው ዕለት ቻይና የንግድ ዞኖችን በጅቡቲ ውስጥ ለምታቋቁምበት ናቴና የቻይና ባንኮች በጅቡቲ ለመንቀሳቀስ የሚያስችለውን ህጋዊ ሁኔታ ያስመልክቶ ስምምነት የተደረገ መሆኑ ታውቋል። ከጥቂት ጊዜ በፊት ቻይና በጅቡቲ ውስጥ የባህር ኃይል የጦር ሰፈር እንድታቋቁም የጅቡቲ ባለስልጣኖች መፍቀዳቸው የተነገረ ሲሆን ይህም ቀደም ብሎ በጅቡቲ ውስጥ የጦር ሰፈር ያላቸውን ፈረንሳይንና አሜሪካን ማስከፋቱ ይታወሳል። የተባበሩት መንግስታት የጸጥታው ምክር ቤት መልእክተኞች ጥር 12 ቀን 2008 ምሽት ላይ በብሩንዲ ዋና ከተማ በቡጁምብራ እንደሚገኙ ታወቀ። የመልእክተኞቹ ቁጥር 30 ሲሆን ከመካከላቸው ውስጥ የጸጥታው ምክር ቤት አባላት ባለሙያዎችና ጋዜጠኞች የሚገኙበት መሆኑ ታውቋል። በብሩንዲ መንግስት ባለስልጣኖች ላይ የሰላ ሂስ ያስተላልፉ የነበሩት የአሜሪካ የጸጥታ ምክር ቤት ተወካይ ሳማንታ ፓወር ከመልእክተኞቹ ውስጥ አንዱ ሲሆኑ አቋማቸው የብሩንዲን ባለስልጣኖች ሲያስቆጣ መቆየቱ ይታወቃል። የኬንያ መንግስት ማሊንዳ በሚባለው የባህር ዳርቻ ከተማ እስላም አክራሪዎች ናቸው የሚላቸውን 4 ግለሰቦች የገደለ መሆኑን አስታውቋል። 4 ሰዎች የተገደሉት በጸጥታ አባላት ላይ ተኩስ በመክፈትና ቦምብ በመወርወር ጥቃት ለመፈጸም ሲሞክሩ መሆኑን ፖሊስ ገልጾ ከተገደሉት መካከል ባለፈው ታህሳስ ወር ግድያ አካሄደው ሲፈለጉ የነበሩት አሸባሪዎች እንደሚገኙበት ገልጸዋል። በተያያዘ ዜና ኬንያ ወታደራዊ ተቋም ቺፍ ኦፍ ስታፍ የሆኑት ጀነራል ባለፈው አርብ ሶማሊያ ውስጥ የአልሸባብ ኃይሎች በፈጸሙት ጥቃት የኬንያ ወታደሮች መገደላቸውን አምነዋል። ምን ያህል ወታደሮች እንደሞቱ ባይገልጹም አልሸባብ በካምፑ ላይ ያፈነዱት ቦምብ ከ18 ዓመት በፊት ናይሮቢ አሜሪካን ኤምባሲ ውስጥ ከፈነዳው ቦምብ 3 ጥፍ የሚሆን ኃይል የነበረው መሆኑን ገልጸዋል። ባለፈው አርብ በተደረገው ጥቃት አልሸባብ ከመቶ በላይ የሆኑ የኬንያ ወታደሮችን ገድያለሁ ብሎ መግለጹ ይታወሳል።
አድማጮቻችን ለዛሬ አጠናቀርነው ዜና በዚሁ ይጠናቀቃል።
ድርጅት በጋራ መታገል ትብብር ህብረት ጊዜ ፈጅቶ የተጠራቀመውን የህዝብ ብሶት መሰረት አድርጎ ህዝባዊ አመጽ መነሳቱ የማይቀር ነው። የህዝብ አመጽ ሁሌም አቸናፊ ይሆናል ማለት ግን አይደለም። በየካቲት 66 ህዝብ በአመጹ ያገኘውን ድል በደርግ ተነጥቋል። ከአመጽ ወደ ምርጫ ስንመጣም የ1997ቱ ድል በወያኔ በጉልበት ተወስዷል። የግብጽ ህዝብ አመጽ በወታደሮች ከሽፏል። የባህሬንን ህዝብ አመጽ ሳውዲና አጋሮቿ አክሽፈውታል። ይህ እንዳይሆን ምን ጥንቃቄ መደረግ አለበት የሚለው ዛሬ ሊያሳስበን የሚገባ ጥያቄ ነው። የመጀመሪያው አስፈላጊው ሁኔታ መደራጀት ነው። ጠንካራ ማዕከል ያስፈልጋል። ይህ ባንድም ሆነ በርከት ባሉ ድርጅቶች ሊሟላ የሚገባው ቅድመ ሁኔታ ነው። ማዕከል ድርጅት መኖሩ አመጾቹ ተነጣጥለው እንዳይጠቁና ተቀናጅተው ቀጣይነት እንዲኖራቸው ያደርጋል። ካልተዋቀረና ካልተቀናጀ በተናጠል ይመታል። ዛሬ በአገራችን ብቅ ብቅ ያለውን የተቃውሞ እንቅስቃሴ ስናይ ተስፋፍቶና ሁሉንም የህብረተሰብ ክፍል አቅፎ መካሄድ ያለበትና ይህም እየተሞከረ ያለ ሁሌም ትግልን ማደፍረስና ማምከን ለማዳቸው የሆኑ ክፍሎች የለም ይህ የህዝብ መነሳሳት የኛ ብቻ ነው ብለው መለፈፍ ጀምረዋል። አማራን ማረድ ነው ባይ ጽንፈኞችም ገብተውበት ከነበረው የፍራት ጉድጓዳቸው ብቅ ብለው መድረክ ላይ እየጨፈሩ ናቸው። ጸረ ኢትዮጵያ መሆናቸውን ያረጋገጡ ክፍሎችም ራዲዮና የቴሌቪዥን ጊዜ ተሰጥቷቸው እየባረቁ ነው። የሚካሄደው ተቃውሞ የኔ መሬት ከሆነ ያው ከውያኔ አልሸሹም ዞር አሉ ሆኖ መገኘቱ መነገር ያለበት ነው። በደልና ግፍ ማፈናቀልና መሬት ንጥቂያ በክልል አልተወሰነም። አማራውም አኝዋኩም ቤንሻንጉሉም ወዘተ ሁሉም ደርሶበታል። በአጠቃላይም የውያኔ ዘረኛ አገዛዝ የማረው የህዝብ ክፍል የለም ማለት ይቻላል። ጸረ ወያኔ አመጽ የትግራይ ተወላጆችንም ሊያነሳሳ ሊያቀፍ የሚችልበት ጊዜም ሩቅ አይደለም። የግፉን ስርዓት ጎጥ ሳይለይ መታገል ሲገባ ትግሎችን በክልል አጥረውና ያውም በዋናው ጠላት ላይ ሳይሆን በፈረደበት አማራ ላይ ለመዝመት መጣር ኃላፊነት የጎደለው ጉዳይ ሆናል። አማራው ሲጠቃ ሌላው ይበለው ካለህ ኦሮሞ ሲነሳ ቀሪው ምን አገባኝ ካለ ሙስሊሙ ሲቃወም ክርስቲያኑ ራሱን ካገለለ ወያኔ ነጥሎ ለማጥቃትና ለማሸነፍ ምንም የሚያዳግተው ነገር አይኖርም። ትግላችንም ብልጭ ድርግም እጣ ክፍሎ ሆኖ ይቀራል ማለት ነው። መደራጀት መተሳሰር ማበር በአሁኑ ወቅት ወሳኝነት አለው። ህብረትን የሚያላላና ትግልን ከአጋር የሚያርቅ አቋምን ቅስቀሳ ጎጂ መሆኑን ደጋግመን ማሳየት ያለብን አይመስለንም። አምቦ ሲነሳ ሰሜን ሸዋ ካጀበው ጎንደር ሲያምጽ ሐረር ከተነሳ ሁሉም ለኢትዮጵያ ብሎ በጋራ ሊታገል ከወሰነ አመጽ የውያኔን መጨረሻ የሚያበስር ሊሆን ይችላል። አሊያ ግን በግርግር ያን ጊዜ ያለፈበትን ግንጠላ እውን እናደርጋለን ብሎ ማሰብ ለውያኔ ወፍጮ ባቄላ ማቅረብ እንጂ ጥቅም አይኖረውም። ኢትዮጵያን ለመገነጣጠል ሲመኙ የቆዩ ኃይሎች እጃቸውን በአገራችን ጉዳይ ሊያስገቡ ሴራቸውን ቢጀምሩም የሚሆንላቸው አይሆንም። ወያኔ ከመጣበት ጥፋት እንዲድን አጋሮቹ አሁንም ሸብረክ የሚሉ ኃይሎችና ክፍሎችን በአዲስ መጠጋትና ማባበልም ጀምረዋል። ጠንካራ ኢትዮጵያዊ ህብረት እንዳይመስርት ደንቃራ ያዘጋጁ ናቸው ማለት ይቻላል። ይህን ሁሉ ለመቋቋም መዘጋጀት አስፈላጊ ነው። መስዋዕት የሆኑትን ወጣቶችና ሌሎችንም የምንዘክረው ትግሉን በማቀዝቀዝ ወይም አቅጣጫ አዛንፎ በማስጠቃት ሳይሆን ህዝባዊ አመጹ የውያኔን አገዛዝ እንዲያነደው በማድረግ በዘረኛ አገዛዝ መቃብር ላይ ለዜጎቿ ሁሉ እኩልነትና ዴሞክራሲን የምታጎናጽፍ ኢትዮጵያን በመመስረት ነው። ወያኔ ይህ እንዳይሆን አጥብቆ እየታገለ ነው። ህዝብ ከህዝብ የሚያጣላ የሚያስፈራራ በራሪዎችንም እየበተነ ውጅንብር እየነዛ ነው። ነግ መስጊድ ቢያቃጥል ቤተክርስቲያን ቢያጋይ ቅጥረኞቹን ተጠቅሞ አማራውን ኦሮሞውን ቢጨፈጭፍና ህዝብ እርስ በርሱ እንዲላኮስ ቢጠብቅ ማሳፈር ያስፈልጋል እንጂ ሰለባ መሆን የለብንም ማለት ነው። በህብረት ጥረት ላይ እንቅፋት የሚሆኑትንም ማሸነፊያ ጊዜ አሁን ነው። በጋራ ትግሉን ለመክፋትም ሆነ በድህረ ወያኔም ወቅት ለሚፈጠሩ የተለያዩ ሁኔታዎች በጋራ መፍትሄ ለመሻት ሰፋ ያለና ጥልቀት ያለው ትብብር መፍጠር አስፈላጊና ወሳኝ ነው። የረባ ጥርስና ጡንቻ ያለው ህብረት እንዳይመሰረት ደካማ ቡድኖችን በማቋቋም ሆነ የምሰል ስብስብን በመፍጠር በዚያው በድ ነው የሚቀሩና ለሰፊው ህብረት መፈጠር እንቅፋት የሚሆኑ አሉ። የኢትዮጵያ ጥላቶች ለኢትዮጵያ ኃይሎች መከታና አለኝታ ሊሆኑ እንደማይችሉ ሁሉም ማመንና መቀበል ይገባዋል። የዚህ አጓጉል ምርጫ ትርፉ ራሱን አታሎ ሀገርን እንደገና ማስጠቃት ነው ትርፉ። አመጽ ብለን በስሜት እንዳንቀር መጨረሻችን መቆማሸሽ እንዳይሆን ድርጅት ህብረት በሚል ያቀረብነው ምክር አዳማጭ ቢኖረው ይጠቅማል። ከሺ በላይ ግብጾች ተሰውተው ድላቸውን ግን ተቀምተዋል። ሌሎች ምሳሌዎችም ከራሳችን ጀምሮ ሞልተዋል። ይታሰብበት፣ እንደራጅበት፣ እናብር እንላለን። ሌላው አማራጭ ውድቀት ነው። ይህ መልእክት ጥሪንም አዘል ነው።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 8 ምዕራፍ 8 የበየነ ታክቲክ በየነ ከጸጋይ ኮሚቴ መረጃ አግኝቷል። አነጋጋሪ የሆነው ይህን ነገር እንዴት ሊያገኝቻለ የሚለው ነው። በየነ ኮሚቴ ውስጥ ካለ አንድ ግለሰብ ጋር የተጠበቀ ግንኙነት ከሌለው በስተቀር ስውር ከሆነው ከጸጋይ ኮሚቴ ትክክለኛ መረጃ አያገኝም ነበር። በየነ የጌታቸው አበበ ዱላ ጥብቅ ጓደኛ ነው። አብረው ነው የሚውሉት። ምሽትም እንደዚሁ። የጸጋይ ኮሚቴ በብሔራዊ ቡድን ዙሪያ ማጣራት ሲጀምር ጌታቸው አበበ ኢሃፓ ነው በሚል መረጃ እንዳገኙ አሳውቀዋል። ጌታቸው ከኤርትራ ከተመረጡት ተጫዋቾች ጋር ክፍል ዘግቶ በመንግስት ላይ ይዶልታል፣ ሌሎችን ተጫዋቾች ይመለምላል በሚል ማጣራት እየተደረገበት ነው። ጌታቸው ስለዚህ ምንም የሚያውቀው ጉዳይ የለም። የጸጋይ ኮሚቴ ማጣራት አድርጎ እርምጃ ከሚወስድባቸው ውስጥ ስሙ አለበት ብሎ በየነ መረጃ አግኝቷል። ይህን ነገር እንደሰማ ለጌታቸው ጥብቅ ምስጢር አጫውታለሁ ስላለው በቀጠሮ መጠጥ ቤት ተሰይመዋል። ጌታቸው ጉዳዩን ለማወቅ ፈልጎ ንገረኝ አለው። የቱን? በጥብቅ ለምን እንደፈለግከኝ? ያንተ ነገር ያሰጋኛል። እኔ ምን ሆኜ? የሆነ ቦታ ስምህ ተነስቷል። የት? አንድ ቦታ። በምን? በክፉ ነገር? ምን አደረው? ለግድያ ተፈልግሃል? እኔ? አዎ። ማን ነገረ? ስቀልድ ነው። የበየነ አጀማመር የቀልድ አልነበረም። ግን ሁኔታውን ሲያየውና የጌታቸው ፊት ሲለዋወጥ ጉዳዩ የሚሄድበት አቅጣጫ መጥፎ ነው። ወሬው ተሰምቶ ችግር ሊፈጠር ይችላል። የጨዋታውን አቅጣጫ በመቀየር የቀልድ ለማስመሰል እየጣረ ነው። ጌታቸው አሁን በየነ ያወራው ወሬ የቀልድ እንዳልሆነ ገምቷል። በየነ ከኤርትራ ተጫዋቾች ጋር ጌታቸው ስላለው ግንኙነት በደፈናው ችግር እንዳለበት ነገረው። በርግጥ ጌታቸው ከኤርትራ ለብሔራዊ ቡድን ከተመረጡ ተጫዋቾች ጋር በጣም ይቀራረባል። እነሱ በድፍረቱ በጣም ይወዱታል። በአልሱሪ ይሉታል። ጀግና ወንድ ነህ ለማለት ነው። በችሎታውም በጣም ያደንቁታል። ጌታቸው በጣም ካርታ መጫወት ይወዳል። አንድ ቀን ዮሐንስ የተባለ ከሐማሴን ከተመረጠ በረኛ ጋር ክፍል ዘግተው ካርታ መጫወት ጀመሩ። በቅድሚያ ዮሐንስ እድል ቀናው። ቆይቶ ግን ድል ለጌታቸው ሆነች። ጨዋታው ተጧጧፈ። ከፍ ያለ ገንዘብ እያስያዙ ሲጫወቱ ዮሐንስ ደሞዙን ጨረሰ። ዮሐንስ ለማስመለስ ብሎ ከጓደኞቹ ተበድሮ ተጫወተና በድጋሚ ተበላ። በነጋታው ልምምድ አልሄድም ብሎ ተኛ። ሲጠየቅ ጌታቸው ይጫወትላችሁ አለ። መበላቱ ቢያናድደውም ሌላ ቀን ብድሩን ለመመለስ ተጫወተ። ግን አልተሳካለትም። ጌታቸውና ከአስመራ የተመረጡ ጓደኞቹ ክፍል ዘግተው ካርታ መጫወታቸውን ስራዬ ብለው ተያይዘውታል። እነዚህ በር ዘግተው የሚጫወቱ ልጆች ስማቸው ለጸጋይ ኮሚቴ ተላልፏል። ከአንድ ዓመት በፊት በነጌታቸው ላይ መረጃ ተገኝቷል። የጸጋዬ ኮሚቴም ማጣራት የሚያደርገው በዚህ መረጃ ላይ ነው። ከጌታቸው ጋር ካርታ የሚጫወቱት ልጆች ጸረ መንግስት አቋም አላቸው ተብሎ በደህንነቶች በጣም ይፈለጋሉ። ቀስ በቀስ ደህንነቶች እነሱን ለማፈን እየተዘጋጁ ባሉበት ጊዜ ነው ልጆቹ አምልጠው በረሃ የገቡት። ጌታቸው ምንም ውስጥ ባይኖርበትም ከነሱ ጋር ክፍል ውስጥ በር እየቆለፉ በመዋላቸው መንግስት ላይ እየዶለቱ ነው በሚል የሆነ ሰው ጠቁሞበታል። በየነ ደግሞ ጉዳዩን ደርሶበታል። ይህ ነገር ከመከሰቱ ከአንድ ዓመት በፊት ጌታቸው ድንበር አቋርጦ ኬንያ ገባ። ሞምባሳ ወደብ ላይ መርከብ ቆሞ ተመለከተ። ወደ ኖርዌይ የምትሄድ መርከብ ናት። ከጓደኛው ጋር መርከብ ውስጥ ተደብቆ ገባ። መርከቧ ጉዞ ጀመረች። ብዙ ሰዓት በጉዞ ስለቆዩ መርከቧ የሚፈለግበት አገር የደረሰች መሰለው። አውሮፓ እንደሆነ ገምቷል። ሲጋራ ጠማውና ማጨስ ጀመረ። ጭሱ ቅርብ ለነበረው የመርከቡ ሰራተኛ ሸተተው። በጭሱ ጥቆማ ሁለቱም ተያዙ። ስለተያዙ አልከፋቸው፣ አውሮፓ ስለደረሱ ቢያንስ ጥገኝነት ይጠይቃሉ። ሆኖም መርከቧ አውሮፓ አልደረሰችም፣ ገና ታንዛኒያ ነበረች። ሁለቱም ታሰሩና ወደ ኬንያ ተመለሱ። ቤታቸውም በመርከብ ውስጥ በመገኘቱ ጥፋተኛ ነህ ተብሎ ፍርድ ቤት ቀርቦ ተወሰነበት። በኳስ ተጫዋችነቱ የሚያውቀው የፖሊስ አባል አስፈታው። እዚያ በችግር ላይ ቢቆይም ወደ ኢትዮጵያ ተመለሰ። ጌታቸው ከሀገር የወጣው ሥርዓቱን ተቃውሞ ነው በሚል ታርጋ ለጥፈውበት ነበር። ጌታቸው ለምንድን ነው ከሀገር የወጣው? ይናገራል። ጀርመን ሀገር አንድ ክለብ ሊወስደኝ ተነጋገርን። የሚመለከተውን ክፍል አሳምኜ በሕጋዊ መንገድ ለመውጣት ተፈቀደልኝ። ከመስሪያ ቤቴም የስንብት ወረቀት ወሰድኩ። ወደ ጀርመን ልሄድ ሳምንት ሲቀረኝ መንግሥት ከአሁን ሰዓት ጀምሮ ማንም ሰው ከሀገር መውጣት አይችልም ስላለ ወደ ጀርመን የመሄድ እድሌ በሩ ተዘጋ። ኤርትራዬም ስለለቀቅኩ ጀርመን ያለው ክለብ ስለሚጠብቀኝ በኬንያ ድንበር አቋርጬ ሄድኩ። ዓላማዬ በመርከብ ወደ ሙኒክ ለመጓዝ ነበር። እዚያም ቢሆን ስላልተሳካልኝ ወደ አገሬ ተመለስኩ ይላል። ወደ አዲስ አበባ እንደተመለሰ ብሔራዊ ቡድን ለ10ኛው አፍሪካ ዋንጫ ዝግጅት ጀምሮ ነበር። በአቶ ይድነቃቸው ምክር ጀርመናዊው አሰልጣኝ ጌታቸውን ወደ ቡድኑ ቀላቅሎ ልምምዱን ጀመረ። ከሀገር የወጣበት ጉዳይ ምንም በማይገናኝ ሁኔታ የመንግስት ተቃዋሚ ፖለቲከኛ ነው፣ የኢህአፓን ዓላማ በብሔራዊ ቡድን ውስጥ ያራምዳል በሚል ጸጋይ ኮሚቴ ውስጥ ስሙ ይገኛል። ጌታቸው ይህን አያውቅም፣ በየነ ግን ደርሶበታል። ሁለቱም ቡና ቤት ቁጭ ብለው በሚያወሩበት ሰዓት ቅድም በየነ ለግድያ ተፈልግሃል ብሎ የተነፈሰው ጉዳይ ጌታቸውን ከንክኖታል። መጠጥ በላይ በላዩ ተጨመረ፣ ሞቅታም መጣ። ጌታቸው የቅድሙን ጉዳይ አልቋጨህልኝም አለው። የቱ? ስለ ግድያ ያወራኸው? ለቀልድ ነው አልኩህ። ቀልድ አይደለም። አሁን እሱን ተወውና እንጠጣ። አልተውም። እና ማን የነገረህ? አልነግርህም። ዛሬ ጥርስህ ይረግፋል። ለምን? ካልነገርከኝ አሁን ያልኩትን ነገር አደርጋለሁ። ሞቅታው እየገፋ ሲሄድ ጭቅጭቁም በረታ። ነገሩ ቀልድ ያለመሆኑን ጌታቸው ከበየነ መረጃ አግኝቷል። አሁን የሚፈልገው ይህንን ወሬ ማን እንደነገረው ማወቅ ብቻ ነው። ጌታቸው የበየነን ጆሮ ይዞ ከግድግዳ ጋር አላተመው። ከዚህ በኋላ ምን እንደሚከተል ታውቃለህ? አለው። አውቃለሁ። ማን እንዳወራልህ ንገረኝ። ይገሉኛል፣ አልነግርህም። እኔም እኮ ልገልህ እችላለሁ። አንተ ብትገለኝ ይሻለኛል። ተው ንገረኝ። ያ ጓደኛ የቱ? ገረመው ዘርጋ። እሱን የነገረህ? አይደለም። እና አልወደውም። ያንተ ያለ መውደድ ከጉዳዩ ጋር ምን ያገናኘዋል? የእሱ ጦስ ይዞህ ይሄዳል። ሁለቱም በጣም ሞቅ ስላላቸው ከጭቅጭቅ በቀር ዋናው ጉዳይ ማንሳት አልቻሉም። በየነ መጠጡ ከአቅሙ በላይ ስለሆነ መናገር አቅቶት ጠረጴዛ ላይ ተኛ። ነገሩ በየነን በጣም አስግቶታል። ይህንን ጉዳይ ማንሳት አልፈለገም። ሆኖም ጌታቸውን ማስጠንቀቅ ፈልጓል። እንዳገኘው መረጃ ከሆነ በዚያ በቀውጢ ሰዓት ጌታቸው ላይ እርምጃ ከተወሰደበት በየነ የሚወደውን ጓደኛ በማጣቱ ኃይለኛ ጸጸት ውስጥ ይገባል። ጊዜው ደግሞ ነፃ እርምጃ የሚወሰድበት ወቅት በመሆኑ ያለምንም ምስክርና ማጣራት ሊረሸን ይችላል። ፖለቲካ ውስጥ የገባ ብቻ ሳይሆን በፖለቲካ ስም ቂም በቀልንም የሚወጡበት ጊዜ ነበር። ጌታቸው ደግሞ መጽሐፍ አንባቢና ዕውቀቱም ጠለቅ ያለ በመሆኑ እንዲህ አይነት ሰዎች በወቅቱ የኢህአፓ አቀንቃኝ ይባሉ ስለነበር በጥንቃቄ የሚታዩ ነበሩ። ማታ በየነ መጠጥ ስላሸነፈው መናገር አልቻለም። በነጋታው እንደገና ተገናኙ። ራስ ሆቴል ነው የተቀጣጠሩት። አንድ ጓደኛቸው ቁርስ ጋብዟቸው አብረው ቆዩ። ልጁ ቶሎ ሊሄድ አልቻለም። የታቸው ደግሞ ማታ ያልተቋጨውን ጉዳይ አሁን አጣርቶ ማወቅ ይፈልጋል። ከዛሬ ማለፍ የለበትም። ልጁ ጉዳይ አለኝ በሚል በየነን ይዞት ሄደ። ጌታቸው ቀርብ ይለውም ማታ ተገናኙ። ለምንድን ነው ጠዋት ጥለኸኝ ሄድከው? አለው። ልጁ በጣም ስለፈለገኝ ነው። ምንድን ነው ጉዳያችሁ? የግል ጉዳይ ነው። እሱን የነገረህ? ስለምኑ? ስለኔ ግድያ? አይደለም። ባይሆንማ እኔን ጥለህ ከሱ ጋር አትሄድም። እመነኝ፣ እሱ አይደለም። ልጁን ላናግረው ሄጄ? አያውቅም አልኩህ። ማናገር አለብኝ። ተው ይቅርብህ። ለምን? ምስጢር ይባክናል። በየነ ለጌታቸው የሰውየውን ማንነት ካልነገረው እንደማይለቀው አውቋል። መረጃውን ማን እንደሰጠው ከጠቆመው ደግሞ እነሱ እንደማይለቁት ተረድቷል። ጌታቸው እሱን ሊያስገድድ የፈለገውን ሰው ማንነት ታወቀ። ያለምንም ሁኔታ ሰውየውን ሄዶ እንደሚቀጠቅጥ ያውቃል። በየነ የሰዎቹን ማንነት ላለመናገር ከወሰነ በኋላ ጌቾ አንድ ነገር ልምከርህ አለው። ምን? ከሀገር ውጣ። በየት በኩል? እንደ በፊቱ በድንበር ውጭ ሄጄ ምን አደርጋለሁ? እዚህ ከመሞት ይሻልሃል። ጉዳዩን ንገረኝና ገድየው እዚሁ ልኖር። ሰውየውን አልነግርህም፣ ይልቅ አብረን እንሂድ። የትም አልሄድም አልኩህ። በየነ ጌታቸውን ብዙ ለመነው። የጸጋዬ ኮሚቴ አጣርቶ ከጨረሰ በኋላ አደገኛ የተባሉትን ስማቸውን ለሚመለከተው ክፍል ያስተላልፋል። የሻለቃ ዮሐንስ ኮሚቴም በሱ በኩል ያጣራውን ይጨምርና እርምጃ ይወሰድባቸዋል። በየነ ከጸጋዬ ኮሚቴ ውስጥ የአንዳንድ ተጠርጣሪዎችን ስም አግኝቷል። ጌታቸው ደግሞ ነገሩ ምንም አላስፈራውም። እሱ አንዳቸውም የፖለቲካ ድርጅት ውስጥ የለበትም። በወቅቱ ብዙ ተወራ። እኔ ግን የማንም ደጋፊም ተቃዋሚም አይደለሁም። በድንበር አቋርጬ የወጣሁት ለሥራ ጉዳይ እንጂ ማንንም ተቃውሜ አይደለም በሚል በአንድ ወቅት ባነጋገርኩት ጊዜ ይህንን ምላሽ ሰጥቶኝ ነበር። ደርግና መለዮ ለባሽ ውስጥ ያሉት ወታደሮች የራሳቸው የፖለቲካ ድርጅት አልነበራቸውም። ታህሳስ 1 ቀን 1968 ዓ.ም ተመረጠ። ኢትዮጵያ ውስጥ የፖለቲካ ድርጅት ተቋቋመ። መይሶን፣ ወዝሊክ፣ ኢጫት፣ ማሌሪሊ ይጠቀሳሉ። ወታደሩ በኋላ ሰደድ እስኪመጣ ድርጅት ስለሌለው ወደ እነኚህ የፖለቲካ ፓርቲዎች መጠቃለል ጀመረ። ኢህአፓ ከነዚያ ውጭ ስለነበረ ብዙ መለዮ ለባሾች ወደዚህ ድርጅት እንደገቡ ይነገራል። በየነ የመይሶን አባል ነው። በኋላ ግን ወደ ወዝሊክ ገብቷል። መረጃውን በጸጋዬ ኮሚቴ ውስጥ ከአንድ የመይሶን አባል እንዳገኘ ይታመናል። በየነ ለጌታቸው እኔ እኮ አንተ ንጹህ እንደሆንክ ነግሬያቸዋለሁ አለው። ምን አሉ? ተጠራጥረውኛል። የሰዎቹን ማንነት ብትነግረኝ እኮ እኔ ራሴ ሰዎቹንም አልነግርህም፣ ግን አንተን የሚቀድም አለ። አንተን የሚቀድምህ ማለት ለግድያ ያለቀለት ማን ነው? ገረመው ዘርጋ ነው። እሱ ምን አረገ? የእሱ ጉዳይ ከባድ ነው። ምን አርጓል? አልቆለታል፣ ሰው ተመድቦለታል። ግን ጥፋቱ ይታወቃል። መንግስት ላይ በጣም እየቀሰቀሰ ነው። ደግሞም ቀንደኛ ኢህአፓ ነው። አንተ ይህን በምን አወቅ? ተመስክሮበታል። ማን የመሰከረው? ጓደኞቹ። ጓደኞቹ ሲባል እነማን ናቸው? አንተ ማለህበት እንዴ? ሊሆን ይችላል፣ ግን ለምን ጠየቀኝ? ገረመው ላይ በቅርብ እርምጃ እንደሚወሰድበት በየነ ለጌታቸው አስረግጦ ነግሮታል። ከሱም ጋር እንዳይውል መክሮታል። በሌላ በኩል ገረመውን ሊገል ወይም ሊያስገድል ኃላፊነቱ የተሰጠው በየነ እንደሆነ ገረመው ይጠረጥራል። በበየነ ታክቲክ ገረመው በጌታቸው ከተገደለ ጌታቸው በጸጋዬ ኮሚቴ ከሚደርስበት ግድያ ይተርፋል። ቲያትሩን በየነ ማቀናበር ጀመረ። ጌታቸው ግን የበየነ ወጥመድ አልገባውም። ጌታቸውና ገረመው በጣም የሚዋደዱ ጓደኛሞች ናቸው። ቀንም ማታም የማይለያዩበት ጊዜ አለ። ብሔራዊ ቡድንም ሲመረጡ አብረው አንድ ክፍል ነው የሚይዙት። ቤተሰብም ናቸው። በየነ ጌታቸውን ባንድ ጉዳይ አሳምኖታል። እንደምንም ብሎ ገረመውን መግደል አለበት። ገረመው በጌታቸው እጅ ከመተ ጸቡ በጓደኞች መካከል የተደረገ ለማስመሰል ነው። ገረመው በበየነ ወይም በሌላ ሰው እጅ ከመተ መጀመሪያም ይሃፓ ነው ተብሎ ስለተወራበት ደርግ ወይም መይሶን አስገደለው ስለሚባል ስፖርቱ አከባቢ ቁጣ ሊቀሰቅስ ይችላል። ምክንያቱም ገረመው አንደኛ ሰላማዊ ሰልፍ ጠርቷል፣ ሁለተኛ በፌዴሬሽን ተቀጥቷል፣ ሶስተኛ የኢሃፓ ወገናቸው ተብለው በሚገመቱ የዩኒቨርሲቲ ተማሪዎች ጭቁን ስፖርተኛ በሚል ተሰይሟል፣ አራተኛ 10ኛው አፍሪካ ዋንጫ አዲስ አበባ ላይ ሲካሄድ የስፖርት ቤተሰቡን በማሳመጽ ህዝቡ መንግስት ላይ እንዲነሳሳ ግፊት አድርጓል በሚል ተወንጅሏል። በዚያ ላይ የአየር መንገድ ሰራተኛ ነው። መስከረም 12 ቀን 1969 ዓመተ ምህረት ኢሃፓ በጠራው የሥራ ማቆም አድማ ከባንክ ሰራተኞች ጋር ግንባር ቀደም መሪ የነበሩት የአየር መንገድ ሰራተኞች ናቸው። በአየር መንገድ ቡድን ውስጥ ደግሞ ገረሙ ዝነኛና ምርጡ ተጫዋች ነው። ብዙ ደጋፊ አለው። ወታደራዊ መንግስት ደግሞ በአየር መንገድ ሰራተኞች ላይ ጥርስ ነክሷል። ገረመው በራሱ ሰላማዊ ሰልፍ ጠርቷል። ይሄ በሰዎች ዘንድ ስለሚታወቅ አንድ ነገር ቢደርስበት ጥቃቱ ከየትኛው ወገን እንደሆነ ይታወቃል። በጓደኛው ቢገደል ግን የግል ጸብ ተደርጎ ይወሰዳል። ጌታቸው ደግሞ ታዋቂ ስለሆነ ሁለቱ ሟችና ገዳይ ሲሆኑ ጉዳዩ ከፖለቲካ ውጭ ይሆናል። በዚያ ላይ ሁለቱም በጸጋዬ ኮሚቴ ውስጥ ተፈላጊ ናቸው። የግድያውን እቅድ በወጣለት ፕሮግራም ለመጨረስ በየነ ጌታቸውን ያሳምንና ሽጉጥ ሰጥቶ ይልካዋል። ጌታቸው ደግሞ ገረመውን ለጥብቅ ጉዳይ ፈልግሃለሁ ብሎ ቀጠረው። ጌታቸው መሳሪያውን ይዞ መጣ። ገረመውን አገኘው። ሽጉጡን አቀባበለ። ዛሬ የመጨረሻ ቀንህ ነው አለው። ምን አደረው? መጥፎ ሰው ነህ። ምን መጥፎ ነገር ሰራው? ምንም ነገር አትበል፣ ዝም ብለህ ትሞታለህ። ገረመው ፈራ። ጌታቸው ሽጉጡን ግንባሩ ላይ አነጣጥሮ አስተካከለ። መሳሪያ ተጠቅሞ ባያውቅም ብዙ የግድያ ፊልም አይቷል። በዚያ መንገድ ይጨርሰዋል። ገረመው ከጌታቸው ያልጠበቀው ነገር በመሆኑ ከመከላከል ይልቅ ደንግጦ ቆሟል። ለምን ሊገለው እንደፈለገ አልገባውም። የጓደኝነታቸው ፍቅር አሁንም እንዳለ ነው። ከምን ተነስቶ ነው ጌታቸው የሚገለው? በሽርፍራፊ ሰከንድ ገረመው ማሰብ ጀመረ። ከጥቂት ቀናት በፊት በየነ ሊያስገድለው እንደሚፈልግ ገረመው ጭምጭምታ ሰምቷል። ይህ ኢሃፓ ኳስ ተጫዋች በቅርቡ ያልቅለታል በሚል እንደተናገረ ገረመው ወሬ ደርሶታል። ጌታቸውን በየነ በሆነ ነገር አሳምኖት ነው የመጣው። መሳሪያም የሰጠው እሱ ነው ብሎ ገረመው ገመተ። የተገናኙበት ቦታ ጨለም ያለ ሲሆን ሁለቱ መታየት የሚችሉበት ብርሃን አለ። ጌታቸው ከመተኮሱ በፊት ገረመው ይህ ወታደር አለው። ምን እያልክ ነው? እኔ እናንተ እኮ የተማርን ነን። ብንማርም እገልሃለሁ። በሱ እንዴት እንታገላለን? ምንም አልታገልም። እኔ ሞታለሁ፣ አንተም ትታሰራለህ። ገረመው ጌታቸውን ማርገብ ጀመረ። በየነ ይሄን ነገር ለምን እንደጠነሰሰ በደንብ አብራራለት። ጌታቸውም የብዙ ጊዜ ወዳጅነቱ ፊቱ ላይ መጣበትና ሽጉጡን ኪሱ ውስጥ ከተተ። ሁለቱ መነጋገር ጀመሩ። አንተን በእኔ አስገድሎ እስር ቤት እንድትገባ ለማድረግ ነው በማለት ገረመው ለጌታቸው አሳማኝ ማስረጃ አቀረበለት። ጌታቸው ገረመውን ምን ልበል አለ። ለማን? ለበየነ። ምኑን? ለምን አልገደልከውም ቢለኝስ? በካራቴ ገለዋለሁ በለው። ጌታቸው ለበየነ ሽጉጡን መለሰለት። አንድ ቀን በየነን አገኘሁት። ጓደኛችንን በልቼው ነበር አለ። እንዴት? እሱን ግደል ተብዬ። ለምንድን ነው? ኢሃፓ ነው፣ በጣም አስቸግሯል። በዚህ ብቻ ነው? ኢሃፓ እግር ኳስ ውስጥ በጣም አስቸግራለች። እነማን ናቸው? ሸዋን ግዛው፣ ገረመው፣ ተስፋዬ፣ ሲራክ፣ ዋናው ግን ገረመው ነው። ከዚያ ምን ሆነ? እግዚአብሔር አወጣኝ። ማን ነው ላንተ የነገረ? ስውር ኮሚቴ ውስጥ ያሉ ናቸው። እነማን ናቸው? የሁለቱም ስማቸውን ዘረዘረ። 2005 ዓመተ ምህረት ሰኔ መጀመሪያ አዲስ አበባ። እኔና ደራሲው ገረመው። በየነኮ ስላንተ አውርቶ ነበር አልኩት። ምን ብሎ? በግድያው የተነሳ በጓደኛዬ ያስገድሎኝ ነበር። በጌታቸው አበበ? አሁን ተልእኮ ነበረው ይመስለኛል። ማን ነው የላከው? የላኩት ልከውታል። ጊዜውን ሲያስታውሰው ገረመው ይገረማል። ጌታቸው ሽጉጥ ይዞ አያውቅም፣ ይቀማል እንጂ። በየነ ለጌታቸው ሐሜታ ነገር ነገረው። አንድ ቀን ቀጠረኝና ሽጉጥ ይዞ መጣ። ይተኩስ ጥቂት ሰከንድ እስኪቀረኝ የማደርገው ጠፍቶኝ ነበር። ምንም አልተከላከልኩም። እንዲገለኝ ነገርኩት። ግን ከመተኮሱ በፊት በዚያች ቅጽበት በየነ እንዳታለለው አስረዳሁት። በየነን የላኩት ሰዎች ግድያው የፖለቲካ እንዳይሆን ጌታቸው እንዲፈጽም ነው ያደረጉት። እኔንም አስገድለው እሱን ወደ ወህኒ ለመላክ ነው። ጌታቸው ነገሩን ሳስረዳው ወዲያውኑ ነው ያመነው። ከዚያ በኋላ ጓደኝነታችን እንደ በፊቱ ቀጥሏል ይላል። ገረመውን ለግድያ የሚፈልግ ሌላም ሰው ነበር። መሳሪያ መኪና ውስጥ አርጎ ያስስ ነበር፣ ግን አልተገኘም። ሰው ያለቀኑ አይሞትም የሚባል የለ። ገረመው አሁን ሰላማዊ ሰው ሆኖ ሰፈሩ ይውላል። የአሰልጣኝነትና ታዛቢነት ኮርስ ወስዷል፣ ግን ወደ ስፖርቱ መጥቶ ለመስራት ምንም ፍላጎት የለውም። ከስፖርቱ ተጎድቼ ነው የወጣሁት በማለት ስሜቱ መጎዳቱን ይናገራል። ለኳስ ልዩ ፍቅር ነበረው። ተጫዋች በነበርኩበት ጊዜ ትሬኒንግ ሰርቼ እንኳ ስሜት አይወጣልኝም። ቤት ያልጋ ስር 20 ያህል ኳስ ስላለ እያወጣው ግቢ ውስጥ አንቀረቀባለሁ። እንደዚያም ሆኖ አይሰለቸኝም ነበር ይላል። ገረመውና የሚወደውን ኳስ ማን ያስታርቃቸው ይሆን? ምዕራፍ 9 የከፍተኛው የእግር ኳስ ቡድን ጠንካራ ነው ባይባልም በውስጡ በያዛቸው ጥቂት ጎበዝ ተጫዋቾች ጥረት ጥሩ ውጤት ለማምጣት እየታገለ ነው። አሰልጣኙ በጣም ይደክማል፣ ይለፋል፣ ይፍጨረጨራል። የእሱ ችሎታ ማሰልጠን ብቻ ሳይሆን በዳኝነቱም ይሰራል። በሁለቱም ሙያ ኮርስ ወስዶ በከፍተኛ ውስጥ አገልግሎት ይሰጣል። ለተጫዋቾቹ በዳኝነት የሚፈጠረውንም ችግር እንዲቋቋሙ ያስተምራቸዋል። ሲያሰለጥን የሚያሰራውን ነገር ራሱ እያሳየ ነው። እድሜው ገፍቶ የአቅም ጉዳይ ሆኖ ነው እንጂ በወጣትነቱ ጎበዝ ተጫዋች እንደሆነ ከኳስ አያያዙ ያስታውቃል። የዛሬውን አያርገውና በወጣትነቱ በክለብ ውስጥ ጎበዙ ተጫዋች ነበር። ባጥቂም ሆነ በአማካይ ስፍራ ለክለቡ ወሳኝ ተጫዋች ነበር። በጎል አግቢነቱም ይታወቃል። አሁን በሚያሰለጥንበት ሰዓትም ጎበዝ ተጫዋቾች እንዲሆኑ ቀርጾ ሊያወጣ ያዘጋጃቸው ልጆች አሉ። ተጫዋቾቹ ይወዱታል። በችሎታው ብቻ ሳይሆን በጸባዩም ምስጉን ነው። በጣም ከመቀራረባቸው የተነሳ የቤታቸውን ችግር ሁሉ ያዋዩታል። ለችግራቸውም ደራሽ ነው። እዚህ ቡድን ውስጥ ካሉት ተጫዋቾች በተለይ ሶስቱ ጎበዝ ናቸው። እነዚህን ወደ ትላልቅ ክለቦች ለማስገባት አሰልጣኙ ቡድን እያፈላለገላቸው ነው። አሰልጣኝ ማለት እንደዚህ ነው። ቡድኑን ለውጤት ማብቃትና ዋንጫ ማምጣት ብቻ ሳይሆን ተጫዋቾቹ ላይ ለፍቶ ወደ ትልቅ ደረጃ ማድረስ ነው። ይህም አሰልጣኝ እንዲህ አይነቱ ነገር ያስደስተዋል። ተጫዋቾቹን ሲመክር እረፍት አድርጉ፣ ራሳችሁን ጠብቁ፣ ዓላማ ይኖራችሁ ይላል። ልጆቹም የእሱን ምክርና ትዕዛዝ ተግባራዊ ለማድረግ ይጥራሉ። አሰልጣኙ በተለይ ከሶስቱ ተጫዋቾች አንደኛው ላይ ልዩ እይታ አለው። ልጁን ትኩር ብሎ ሲያየው የሆነ ነገር ድቅን ይልበታል፣ ግን ምን እንደሆነ ሊገባው አልቻለም። ነገር ግን ይህን ተጫዋች ከሁሉም በበለጠ እየለፋበት ነው። አሰልጣኙ ከሁሉም ተጫዋች ጋር ተግባብቶ ይሰራል። በሙያው ሰው ሁሉ ይወደዋል። እሱም ቢሆን ከሰው ጋር የመግባባቱ ነገር ተዋጥቶለታል። ከማንኛውም ነገር ይልቅ ሙያውን ይወዳል፣ ነጻነትም ይፈልጋል። ያሁኑ የህይወት መንገዱ አስደስቶታል። የትላንቱን ነገር ማስታወስ አይፈልግም። ሚዜው ከእስር ቤት ከተፈታ በኋላ ሰዎችን በጣም አይቀርብም። ጸብና ነገር አይመቸው። በምንም ነገር መጋጨት አይወድም። ነገሮች ወደ ግጭት ከመሄዳቸው በፊት ያበርዳቸዋል። በዚህ የተነሳ ፈሪ የመሆን ስሜት እላዩ ላይ ይታይበታል። በወጣትነቱ ጊዜ ግን የዚህ ተቃራኒ ነበር። በኳስ ተጫዋችነቱ ሜዳ ላይ በሱ የተነሳ የሚቀሰቀሰው ነገር መብረጃ የለውም። በመኢሰማ ውድድር ጊዜ ቡድን እየመራ እሱ በፈጠረው ረብሻ በፎርፌ ተሸናፊ ሆኗል። በተለያየ ጊዜ ለቡድኑ ዋንጫ ቢያስገኝም የሚታወቀውና ልዩ ምልክቱ በጥባጭነቱ ነው። በችሎታው ግን የተደነቀ ነው። በ1968 ዓ.ም ተመረጠ፣ ኢህአፓን ተቀላቀለ። ከስድስት ወር በኋላ በስልጠና የስኳድ ቡድን ውስጥ ተደለደለ። በ1969 ዓ.ም ተመረጠ። አካባቢ ኃላፊነቱን በሚገባ እያከናወነ ነው። በተለይ የድርጅቱ ጠላት ተብለው የተፈረጁትን እርምጃ በመውሰድና ሽፋን በመስጠት የተሰጠውን የሥራ ድርሻ ተወጥቷል። ለድርጅቱ የገቢ ምንጭ በሚል ያንበሳ ድርጅት ገንዘብ ሲዘረፍ በኦፕሬሽኑ ላይ ተሳትፏል። የመንግስት መኪና እየጠለፈ ታርጋ በመቀየር ለድርጅቱ ሥራ አገልግሎት ሰጥቷል። በ1969 ዓመተ ምህረት መስከረም ወር ላይ ቢያዝም ከእስር ቤት አመለጠ። እሱን ያስያዘው የቀበሌው ሊቀመንበርና የመኢሶን ካድሬ የነበረው ግለሰብ ነው። ካድሬው እሱን ማስያዝ ብቻ ሳይሆን ጓደኞቹ ላይ ነፃ እርምጃ ሲወሰድባቸው ተሳትፏል። እሱም ቢሆን ከእስር ቢያመልጥም በተገኘበት እንዲገደል ተወስኗል። ጊዜው ነፃ እርምጃ የሚወሰድበት ጊዜ በመሆኑ ከተገኘ እንደማይቀርለት ታውቋል። መታወቂያው ላይ ቢልልኝ ማን ደፍሮ ይላል። ይህ ስም ኢህአፓ ያወጣለት ነው። በመታወቂያው ላይ የቀበሌው ሊቀመንበር ፈርሟል። ፎቶው የሱ ነው። ሊቀመንበሩ ፎቶውንና መታወቂያውን ቢያይ በዚህ ስም መታወቂያ እንደማይሰጠው ያውቃል። የዚህ ፎቶ ባለቤት ስሙ ቢልልኝ እንዳልሆነ ሊቀመንበሩ በደንብ ስለሚረዳ ነው። ቢልልኝና ሊቀመንበሩ አብሮ አደግ ናቸው። ከሰፈር ውስጥ ጀምሮ ከፍ እስኪሉ አንድ ክለብ ውስጥ አብረው ይጫወቱ ነበር። ሊቀመንበሩ ትዳር በያዘ ጊዜ ሚዜው ቢልልኝ ነበር። የወቅቱ ፖለቲካ ሲፈጠር መስመራቸው ተለያየና ሊቀመንበሩ የመኢሶን ካድሬ ሆነ፣ ቢልልኝ ደግሞ ኢህአፓ ውስጥ ገባ። ሁለቱ ድርጅቶች ደግሞ ተጻራሪና ነፍጥ አንስቶ ለሞት የሚፈላለጉ ነበሩ። እነዚህም ጓደኛማሞች የድርጅታቸውን ዓላማ ለማስፈጸም በተቃራኒ ተሰልፈዋል። ፌደራላዊ መንግስት ነፃ እርምጃ ባወጀ ጊዜ በከተማ ውስጥ ተጋጣሚ የነበሩት ኢህአፓና መኢሶን ነበሩ። ሊቀመንበሩ በቀበሌው ውስጥ ያሉትን ወጣቶች ስለሚያውቃቸው እያሳደዳቸው ነው በመባሉ በሱ ላይ እርምጃ ይወሰድበት ተብሎ በኢህአፓ ተወስኗል። ሊቀመንበሩን በመግደል ሥራ ውስጥ ቢልልኝ ተሳታፊ ሆኗል። እሱ በመልክ ስለሚታወቅ ራሱን የመቀየር ሥራ እንዲያከናውን ተነግሮታል። ኮፍያ አድርጎ ጺሙን አሳድጓል። የተቀደደ ሱሪ አድርጓል። ያደፈ ነጠላ ለብሷል። ይሄ በሆነ በሶስተኛው ቀን ቢልልኝ ተብየው ፒያሳ ከሌሎች የኢህአፓ አባላት ጋር መገደሉ ተነገረ። ቤተሰቦቹ ሬሳውን ማግኘት ባይችሉም ለቅሶ ተቀመጡ። ሊቀመንበሩና ሚስቱም መሄዱን አላመኑበትም። አብሮ አደግ ጓደኛቸው ስለሆነ ብቻ የሰፈሩ ሰው እንዳይቀየማቸውና እድርተኛም ስለሆኑ እንደነገሩ ቤታቸው ለቅሶ ደረሱ። በወቅቱ ብዙ ቦታ ለቅሶ የሚቀመጡ በሚነገራቸው መረጃ እንጂ ሬሳውን ሳያዩ ወይም ቢያዩም ማንነቱን በደንብ ሳያረጋግጡ ነበር። መንገድ ዳር ቁጭ ብሎ የሚነምነው ሰውዬ አሳዛኝ ነው። የእግሩን ቁስል ያዩ እየዘገነናቸው ነው የሚያልፉት። መንገደኛው ቆሞ የእሱን እግር መመልከት በፍጹም አይፈልግም። ምጽዋት ቢጥሉለትም ጉዳቱን አይተው ከንፈራቸውን በመምጠት እያዘኑለት ነበር የሚሄዱት። ከጉልበቱ በታች ያለው እግሩ በነጭ ጨርቅ ተጠቅልሏል። ከጨርቁ ስር ደም እየወጣ ነው። በደሙ ዙሪያ ጅብላ ዘንቦች ከበው ግድያ እንደፈጸመ ተቀራምተውታል። ዘንቦቹን በጨርቅ ሲያባረራቸው ይነሱና እንደገና ግር ብለው መጥተው ስብሰባ እንደሚቀመጥ ቁስሉ ላይ ሰፍረው ይታያሉ። በተቀሉ አሳዛኝ ነው። ነገር ግን ጨርቁ ተከፍቶ ቢታይ እግሩ ላይ አንድም ጭረት አይገኝም። የከብት ጉበት አድርጎበት ያንን በነጭ ጨርቅ አስሮ ደሙ በስፋት ሲታይ ጉዳተኛ አስመስሎታል። እግሩን ዘርግቶ ስለተቀመጠ አላፊ አግዳሚው ቁስሉን እንጂ መልኩን አተኩሮ የሚመለከት ሰው አልነበረም። ያከባቢው ሰው እንኳ የተፈራቸውን ልጅ መለየት እስኪያቅታቸው ድረስ ቁስለኛው ቢልልኝ ተብየው ሸውዷቸዋል። አሮጌ ኮሮጆ በመያዝ አላፊ አግዳሚውን ጣል ጣል አርጉልኝ እያለ ቢጠይቅም የምጽዋት ገንዘብ ለሱ ምንም አይደለም። እሱም ይጠብቀው ካድሬውን ነው። ኮሮጆው ውስጥ ብርና ሽጉጥ አለ። አንዳንድ ጊዜ ከቦታው ተነስቶ ወደ ሌላ አቅጣጫ ሲጓዝ ደንበኛ ጉዳተኛ ይመስላል። ዱላ ይዝና እያነከሰ ይሄዳል። ያደረገው በረባሶ ነው። በሊቀመንበሩ ቤት አካባቢ መውጫ መግቢያውን እያየ ይጠብቃል። ግድያውን ከሱ ጋር የሚፈጽሙት ልጆች ካሉበት አካባቢ ሆነው ምልክት ይሰጣቸዋል። ተፈላጊው በሌላ አቅጣጫ ከሄደ ጓደኞቹ ይጨርሱታል። አሁን ትልቁ ችግር ለብቻው ያለመገኘቱ ነው። የተወሰነ ጊዜ የሊቀመንበሩን መግቢያና መውጫ ሰዓት አጥንተዋል። በቅርብ የሚያውቀው ቢልልኝ ባገኘው ቁጥር ቶሎ እርምጃ ሊወስድበት ይፈልጋል። ቁም ነገሩ ሊቀመንበሩ መገደሉ ብቻ አይደለም፣ ከሞተም በሱ እጅ መሆን እንዳለበት አምኗል። ቢልልኝ ለመግደል ተቻኩሏል። ሆኖም ባለፉት ጊዜያት ግን የሆነ ነገር አግዶታል። ሊቀመንበሩ ጠዋት ከቤቱ የሚወጣው ከሚስቱ ጋር ነው። እርጉዝና የደረሰች በመሆኗ ድርጅቱ ይህን አይነት ግድያ ስለማይፈቅድ ከሷ እስኪገነጠል ይጠብቃል። ከሰባት ዓመት በፊት ሲጋቡ ብልልኝ ለሊቀመንበሩ ሚዜ ከመሆኑም ሌላ ከሷ ጋርም አብሮ አደግ ነው። አንድ ላይ ነበር የሚማሩት። እንደ እህቱ ነው የሚያያት። እርጉዝ ባትሆንም እሷን መግደል አይፈልግም። ፖለቲካ ውስጥ እንደሌለችበትም ያውቃል። ጠዋት አብረው በተጓዙ ጊዜ እሱ ወደ ቀበሌ ሲገባ እሷ ወደ ስራዋ ትሄዳለች። ስለዚህ ከእሷ ነጥሎ ለመግደል አመቺ ሁኔታ አልተፈጠረም። ከቀበሌ የሚመጣውም ከሌሎች የጥበቃ አባላት ጋር ስለሆነ ግድያውን ለመፈጸም አስቸጋሪ ሆነ። ወደ ቤት ሲመለስም ከጥበቃዎቹ ጋር አብሮ በመጓዝ ነው። በጥብቅ የሚፈለጉ ቀንደኛ የኢሃፓ አባላት በሚል በየግድግዳውና አጥሩ ላይ ፎቶአቸው ተለጥፏል። ከነዚህ ሰዎች አንዱ ቢልልኝ ነው። ፒያሳ መሞቱ ተነግሯል። ለቅሶም ተደርሷል። ግን ማረጋገጫ ስላላገኙ ቀንደኛ ተፈላጊ በሚል ፎቶው ተለጥፏል። የሰፈሩ ሰው በሁኔታው ተገርሟል። የሞተ ሰው ከመቼ ወዲህ ነው ተፈላጊ የሚባለው ማለት ጀመረ። ለማኙ ዞር ብሎ በግድግዳው ላይ የተለጠፉትን ፎቶ ሲያየው ከተፈላጊዎቹ መሃል አንዱ ነው። ይህ ፎቶ ከየት እንደተወሰደ አውቋል። በጓደኝነታቸው ጊዜ ለሊቀመንበሩ ለማስታወሻ የሰጠው ፎቶ ነው። በእርግጥ የሊቀመንበሩን ፎቶ እሱም ጋር ነበር። ጓደኛ ስለነበሩ ፎቶ ተለዋውጠዋል። አሁን ግን የሱ ፎቶ ለግድያ ተለጥፏል። ፎቶውን የለጠፉት የቀበሌው አሳሾችና ሊገለው የሚፈልገው ሊቀመንበሩን ሳይቀር አላስተዋሉም እንጂ በቀን በቀን አጠገቡ እያለፉ ነው። ወይ ምጽዋት አልሰጡት ወይ አውቀው አልገደሉት። ለሁለት ሳምንት አመቺ ሁኔታ ሳያገኝ ሟችንና ገዳይ እየተላለፉ ቆዩ። አንድ ቀን ግን ቢልልኝ አመቺ ሁኔታ አገኘ። እሁድ ቀን ከሰዓት በኋላ ሊቀመንበሩ ለብቻው ሲወጣ አገኘው። ያየው ከርቀት ነው። ከኮረኮንች መንገድ ወጥቶ ገና መጓዝ እንደጀመረ መታጠፊያው ጋር ያለው ለማኝ ኮሮጆ ውስጥ እጁን አስገብቶ መሳሪያውን አወጣ። አጠገቡ ሊደርስ ሲል ከላዩ ላይ ያለውን ነጠላ ጥሎ ሽጉጡን ደገነበት። በፍጥነት መተኮስ ጀመረ። ሰዎች ከርቀት ስለመጡበት በደንብ ሳይጨርሰው ጥሎት ሄደ። ቢልልኝ ሊቀመንበሩን ገና እንዳገኘው ሲደግንበት ስሙን ጠርቶ ልትገለኝ ነው ሲለው አንተም ፎቶዬን ለጥፈ ለግድያ እየፈለግከኝ ነው ብሎ ነው የተኮሰበት። የተባባሉትን ባሉትን ባይደማመጡም አንደኛው ለመግደል ሌላኛው ለማምለጥ መፍጠን ነበረባቸው። በአካባቢው የደረሱ ሰዎች ሊይዙት ቢሞክሩም በቅርብ ያሉት ጓደኞቹ ተኩስ መክፈት ስለጀመሩ አምልጠዋቸው ሄዱ። በተተኮሰበት በነጋታው ሊቀመንበሩ ሞተ። ይገለው ሲደቅንበት አንተ ከየት መጣህ ሲለው እንዳወቀው ገምቷል። ማንነቱን ስላወቀ ከመሞቱ በፊት እሱ መሆኑን ለሰዎች ሊነግር ይችላል። ቢድልኝ ይህን አውቀው። ሊቀመንበሩ የሰባትና አራት ዓመት ልጅ አለው። በቅርቡ ደግሞ ሚስቱ ሌላ ልጅ ትገላገላለች። ሕፃናቶቹ ነፍስ ባያውቁም አባታቸው በሰዎች መገደሉን ይሰማሉ። ለቢድልኝ ሰዎች ሰሙ አልሰሙ ምንም ማለት አይደለም። የእሱ የመጀመሪያ ዓላማ የድርጅቱን ተልእኮ ማስፈጸም ነው። ሊቀመንበሩም ቢሆን ወታደራዊ መንግስት ያዘዘውን ነጻ እርምጃ እያስፈጸመ ነበር። አሸናፊ ይገላል፣ ተሸናፊ ይሞታል። ስለዚህ ይህ ነገር ለቢድልኝ ምንም አያስጨንቀውም። መኢሶን መንግስትን ወግኖ እኛን እያጠቃንና እያሳደደን ነው በሚል ኢህአፓ በእነሱ ላይ እርምጃ መውሰዱን ተያይዞታል። የቢድልኝም እምነትና ሐሳብ ይኸው ነው። እናም አንድ ቀን ሊገሉት ይችላሉ። ከመሞቱ በፊት እሱ መግደል አለበት። የድርጅቱና የኔ ጠላቶች የሚላቸውን በደፈጣ ያጠቃል። ቢድልኝ ሊቀመንበሩን ከገደለ በኋላ አካባቢውን ቀይሮ የድርጅቱን ትዕዛዝ ማስፈጸም ጀመረ። ነገር ግን 1970 ዓመተ ምህረት መጨረሻ በግድያና በዝርፊያ ተከሶ ከርቸሌ ወረደ። የእስር ጊዜውን ባይጨርስም በመንግስት ለውጥ ተፈታ። ከርቸሌ ውስጥ ኳስ መጫወቱን አልተወም። የዳኝነት ኮርስም የወሰደው እዚያው ነው። ከእስር እንደተፈታ የአሰልጣኝነት ሰርተፍኬት ስለያዘ የቀበሌውን ቡድን ማሰልጠን ጀመረ። ከዚያም ለከፍተኛ ክለብ ታጨ። ቀበሌው ቡድን ጥሩ ስለሆነ ነው ወደ ላይ ያሳደጉት። ቢድልኝ ተስማምቶና ተግባብቶ ስራውን በሚገባ ያከናውናል። የእሱ ዓላማ ከታች ያሳደጋቸውን ተጫዋቾች ለፍቶባቸው ወደ ታላላቅ ክለቦች ማስገባትና ታዋቂ ተጫዋቾች እንዲሆኑ ማድረግ ነው። እዚህ ቡድን ውስጥ ሶስት ተጫዋቾች ላይ ተስፋ ጥሎባቸዋል። ሶስቱም ከአንድ ቀበሌ የመጡ ናቸው። ትሬኒንግ ወይም ጨዋታ በሌለ ጊዜ ይቀጥራቸውና አብረው ሻይ ይጠጣሉ። ይመክራቸዋል። አዲስ አበባ ስቴዲየም ገብተው የታላላቅ ቡድኖችን ጨዋታ አብረው ያያሉ። ከጎበዝ ተጫዋቾች ምን መማር እንዳለባቸው ይነግራቸዋል። የሜዳ መግቢያ የሚከፍልላቸውም እሱ ነው። በደንብ ስለሚንከባከባቸው እነሱ የልፋቱን ውጤት ማሳየት ትልቅ ተስፋ ሰንቀዋል። እንደ አሰልጣኝ ብቻ ሳይሆን እንደ ታላቅ ወንድማቸው ነው የሚያዩት። አልፎ አልፎ በግል እየቀጠረ ብዙ ምክር ይሰጣቸዋል።
ጠቅላላ ዝግጅታችን በዚህ ይጠናቀቃል። ይህንን ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና ሁኑ።